የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጋና
ጋቢና ቪኦኤ ያቲሱ ቱልስ እንደምናመሻችሁ የጋቢና ቢያ አድማጮች የዛሬ ዕለተ ረቡዕ ግንቦት 19 2012 ዓ.ም ስለታችንን ከአሜሪካን ዋሽንግተን ዲሲ ጀምረና ኮቪድ-19ን ለመከላከል ስንል ይሄን ፕሮግራም እናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። ለዛሬ ምሽት ከያዝንላችሁ ጥንቅሮች መካከል ጥቂቶቹን አስተዋውቃችሁ
ከቁጥጥራችን ሳይወጣ አሁን ነው ስራ ካንተፈራ አላስፈላጊ ዋጋ ሊያስከፍለን ይችላል።
የጤና ሚኒስቴሩ የኮሙኒኬሽን ዳይሬክተር ዶክተር ተገኔ ጋሳናቸው የኮቪድ-19 ፍርጭትን ለመከላከል ያስቸኳይ ጊዜ አዋጁን ሁሉም ሰው ማክበር አለበት ብለዋል። ከአሜሪካ ድምጽ ጋር አጭር ቆይታ አድርገው ነበር በምሽቱ ይሰማል። በሌላ በኩል በድሬዳዋ የሚገኙ ወጣት ስራ ፈጣሪዎች የጸረ ተዋሲያን ምርጫ በራሳቸው ሰርተዋል።
ታማሚዎችን ጎብኝተው ሲወጡ ራሳቸውን በኬሚካል መረጨት አለባቸውና ያንን ርጭት አሁን በእኛ በአውቶማቲክ አድርገን ከእጅ ንክኪ ነጻ የሆነ ማሽን ይሰራል።
ከፈጠራ ባለሙያዎቹ መካከል አንዱ የሆነው ወጣት ኤፍሬም ንጋቱ ነበር። በጋቢና ጉዟችን ላይ በምሽቱ ይደመጣል። በቤት ውስጥ የሚዘጋጁ ትኩስ መጠጦችና ባህላዊ መድኃኒቶች ምን ያህል ከኮቪድ-19 ይጠብቁናል ስንልም የህክምና ባለሙያ አነጋግረናል። አብራችሁን ካመሻችሁ እኚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ አብሬያችሁ አመሻለሁ። በቅድሚያ ግን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። ኢትዮጵያ ውስጥ ባለፉት 24 ሰዓታት ውስጥ በተደረገው 4352 የላብራቶሪ ምርመራ 30 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 731 ደርሷል። በዛሬው ዕለት ቫይረሱ የተገኘባቸው ሰዎች ከ9 እስከ 60 ዓመት የዕድሜ ክልል ውስጥ ያሉ 22 ወንዶችና 8 ሴቶች ናቸው ተብሏል። ከነዚህ ውስጥ 11 የውጭ ሀገር የጉዞ ታሪክ ያላቸው፣ 5 ሰዎች የታወቀ ንክኪ የነበራቸው ሲሆን ቀሪዎቹ 14 ግለሰቦች ግን ምንም አይነት ግንኙነትም ሆነ ንክኪ ያልነበራቸው ናቸው ተብሏል። 15 ሰዎች ከአዲስ አበባ፣ 2 ሰዎች ከትግራይ፣ 8 ከአማራ ክልል፣ 1 ሰው ከኦሮሚያ ክልልና 4 ሰዎች ከሐረሬ ክልል መሆናቸውን የጤና ሚኒስቴር ዛሬ ከሰዓት በፊት በፌስቡክ ገጹ ላይ አስታውቋል። በሌላ በኩል 14 ሰዎች ከበሽታው አገግመዋል ተብሏል። በአጠቃላይ በኢትዮጵያ እስካሁን 181 ሰዎች ከበሽታው አገግመው ድነዋል ተብሏል። እስካሁን ድረስ ኢትዮጵያ 91013 የላብራቶሪ ምርመራዎችን አድርጋለች። በትግራይ ክልል ዋጅራት ወረዳ የባህሪ ጸባ ከተማ ነዋሪዎች ከተማችን የወረዳ ማዕከል መሆን ይገባታል በሚል ለአራተኛ ጊዜ ዛሬ ሰላማዊ ሰልፍ አካሂደዋል። ተመሳሳይ ጥያቄ ያላቸው በክልሉ ሰሜን ምዕራብ ዞን ማይሃንሰ ከተማ ነዋሪዎች ደግሞ ከ10 ቀናት በላይ ተዘግቶ የሰነበተውን የሽሬ እንደስላሴ ደደቢት መስመርን በትናንትናው ዕለት ከፍተዋል። በትግራይ ክልል የሚገኘው ተቃዋሚው የአረና ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ለተቃውሞ መነሳት ምክንያት የህዝብ ድምጽ ለብዙ ጊዜ ሰሚ አለማግኘቱ መሆኑን ጠቁሟል። የክልሉ መንግስት የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ በበኩላቸው ለክልሉ ቴሌቪዥን ጣቢያ በሰጡት ማብራሪያ በትግራይ ክልል ልማትን ለማቀላጠፍና መልካም አስተዳደርን ለማስፈን አዲስ ያደረጃጀት ስራ እየተፈጸመ መሆኑን ጠቅሰው በሂደት የሚገጥሙ ችግሮችን ለመፍታት ደግሞ ከህዝብ ጋር ለመወያየት እየተሰራ መሆኑን ጠቁመዋል። ዘገባው የሙልጌታ ጽባ ነው። ሶማሊያ ውስጥ 8 ወታደሮች በፈንጂ መገደላቸው ተገለጸ። የመንግስቱ የደህንነት ምንጭ እንደተናገሩት ጥቃቱ የደረሰባቸው ከሞቃዲሾ 40 ኪሎ ሜትር ርቀት ላይ ጎሎሎይ የምትባል መንደር አቅራቢያ በመኪና እየተጓዙ ሳሉ ነው። ሌሎች 2 ወታደሮችም መቅሰላቸውን ስማቸው እንዳይገለጽ የጠየቁ ከፍተኛ የሶማሊያ ወታደራዊ መኮንን ለቪኦኤ ተናግረዋል። አልሸባብ ለጥቃቱ ኃላፊነቱን ወስዷል። በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ በፖሊስ ቁጥጥር ስር ሕይወቱ ባለፈው ጥቁር አሜሪካዊ ጉዳይ 4 ፖሊሶች ከስራ ተባረዋል። ጆርጅ ፍሎይድ የተባለው ጥቁር አሜሪካዊ ሰኞ ዕለት ፖሊሶች በቁጥጥር ስር ሲያውሉት አንደኛው ነጭ ፖሊስ አንገቱ ላይ በጉልበቱ ስለተንበረከከበት ሕይወቱ አልፏል። በአቅራቢያው የነበረ መንገደኛ ክስተቱን በቪዲዮ ቀርጾ በማህበራዊ መገናኛዎች ወዲያውኑ በመላ ሀገሪቱ ተሰራጭቷል። የከተማዋ ከንቲባ ጄኮብ ፍሬይ 4 ፖሊሶች ከስራ ማስወገዱ ትክክለኛ እርምጃ ሆኖ አግኝተነዋል ብለዋል። አድማጮች፣ ለአሁን ያሉን አጫጭር ዘገባዎች እነዚህ ናቸው።
ጋቢና ጉዟችን ይቀጥላል። ምሽቱን ኤደን ገረሞ ያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገር። የኮቪድ-19 ወረርሽኝ ስርጭት አሳሳቢ እየሆነ በመምጣቱ የችግሩን አስከፊነት ከግምት ያስገባ የጥንቃቄ እርምጃ ተጠናክሮ መቀጠል እንዳለበት የጤና ሚኒስቴር አሳስቧል። የጤና ሚኒስቴሩ የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳም የቫይረሱ ስርጭት በጎላባቸው አንዳንድ የአዲስ አበባ አካባቢዎችም ጥንቃቄ እንደሚያስፈልግና በአስቸኳይ ጊዜ አዋጁ ላይ የተቀመጡ ደንቦች ተግባራዊ መደረግ እንዳለባቸው ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ተከታዩን ዘገባ አሰናድታለች።
እስካሁን በኢትዮጵያ ከተገኙት በኮሮና ቫይረስ የተያዙ ሰዎች በቁጥር እጅግ የሚበዙት በአዲስ አበባ ከተማ የሚገኙ ናቸው። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የሚስተዋለው ይሄው የኮቪድ-19 ወረርሽኝ ስርጭት በቁጥርና በፍጥነት አዝማሚያው እጅግ አሳሳቢ መሆኑን የጤና ሚኒስቴር የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ አብራርቷል።
የአዲስ አበባ ጉዳይ ላይ እኛ ባለፈው መግለጫ ተሰጥቶበታል። መግለጫ ብቻ ሳይሆን ተግባራዊ የሆኑ እርምጃዎችን የመውሰድ ከአዲስ አበባ ከተማ መስተዳደር፣ አዲስ አበባ ጤና ቢሮና እስከ ክፍለ ከተማ እስከ ወረዳም ድረስ በባሉ መዋቅሮች አሁን የደረሰበት ሁኔታ የኮሮና ቫይረስ መስፋፋቱ በጣም እጅግ አሳሳቢ በሆነበት ደረጃ ላይ የደረሰ ስለሆነ በዛ መሰረት የተሰሩ ያሉ ስራዎች አሉ። እንግዲህ ለዚህ እንደ ዋና ችግር የለየነው ዘናጋትና ቸልተኝነት ነው። በተለይም ደግሞ ንክኪ የሌላቸው ሰዎች መብዛት፣ የጉዞ ሁኔታ የሌላቸው ሰዎች በዚህ ቫይረስ የመያዙ ቁጥር የተጨመሩ ጋር ተያይዞ በጣም እያሳሰበን ስለሆነ የሚመለከተው አካል በሙሉ እዚህ ላይ ከቁጥጥራችን ውጭ ሳይወጣ አሁኑኑ ስራ ካልተሰራ አላስፈላጊ ዋጋ ሊያስከፍለን ይችላል።
የኮቪድ-19 ወረርሽኝ ስርጭት በአዲስ አበባ ከተማ ብቻ የሚወሰን ሳይሆን ከመዲናዋ በርቀትና በቅርበት በሚገኙ አካባቢዎች ጭምር አሳሳቢ በመሆኑ ህብረተሰቡ የጥንቃቄ እርምጃዎችን ሳይዘናጋ ተግባራዊ ማድረግ እንዳለበት ተናግረዋል። ዶክተር ተገኔም
የአዲስ አበባ ነዋሪ አዲስ አበባ ውጭ ያለው ነዋሪ ይመለከተዋል የሚል እምነት አለን። እኛ በጤና ሌሎችም ወደዚህ ሲገቡ የራሳቸውን ማህበራዊ፣ ኢኮኖሚያዊ ጉዳዮች ሲያከናውኑ ሲከውኑ ማድረግ ያለባቸውን ጥንቃቄዎች ማድረግ ያስፈልጋል። ምክንያቱም ይሄ በሽታ አንድ ቦታ ስለተከሰተ ሌላ ቦታ ነገ አይከሰትም ማለት አይቻልም። እዚህ በአጭር ጊዜ ነው ይህን ሁሉ ዓለም ያዳረሰው እና እያንዳንዱ ሰው ይመለከተዋል። ከአሁኑንም ርብርብ ያስፈልጋል እና አዲስ አበባ ላይ እኛ እንደ ጤና ሚኒስቴር ከሚመለከታቸው ጋር ሆነን ይህንን ቦታ የመለየት አንደኛው ስራ ተሰርተዋል። በተለይም ደግሞ አዲስ ከተማ ክፍለ ከተማና ልደታ ክፍለ ከተማ ላይ ህመም በጣም የሰፋበት ሁኔታ ነው ያለው። ሰው በዚህ ላይ ምን መስራት አለብን እና የት ስትራቴጂ መከተል አለብን የሚል ስራዎችን ጨርሰን ወደ ተግባር ተገብተዋል። በዚያ መሰረት ስራዎችን አጠናክረን እንቀጥላለን። ነገር ግን ዋናው መረሳት የሌለበት ምንድነው፣ ህብረተሰቡ በጣም ንቁ መሆን መቻል አለበት።
መላ ህብረተሰብ የወረርሽኙን ስርጭት አሳሳቢነት በመገንዘብ እጅን በየጊዜው መታጠብ፣ አካላዊ ርቀትን ጠብቆ በመንቀሳቀስ እና የፊት ማክስ በመጠቀም ወረርሽኙን እንዲከላከልም አሳስቧል። ለበሽታው የበለጠ አጋላጭ ናቸው ተብሎ የተለዩት የትራንስፖርት ስርዓቱንና የገበያ ቦታዎች አሰራር በመመሪያ የተደገፈ ማስተካከያ እንደሚደረግባቸውም አመልክቷል።
አስፈላጊ እርምጃዎችን መውሰድ በጣም ተገቢ ነው። የሰው ህይወትን ለማትረፍ እስከሆነ ድረስ በአስቸኳይ ጊዜ አዋጅ የተከለከሉ ነገሮች የተወጡ መመሪያዎችን ተግባራዊ ማድረግ ያስፈልጋል። ክቡር የሆኑን የሰው ህይወትን ለማትረፍ እስከሆነ ድረስ በዚህ መልኩ እያንዳንዱ የሚመለከተው አካል ስራውን ሊሰራ ይገባዋል፣ ግዴታውንም ሊወጣ ይገባዋል። እኛም የራሳችንን ግዴታ መወጣት አለብን። ህብረተሰባችንን ማስተማር፣ ህብረተሰባችንን ጤና ማገልገል የዕለት ስራችን አድርገን ይዘነዋል። ዘናጋቱና ቸልተኝነቱ ጉዳይ ግን በጣም እያሳሰብን ስለሆነ እሱ ላይ ህዝቡም ሊደግፈን ሊተባበርና መልእክቶቻችንን ሊሰማ ተግባራዊና ተግባራዊ እርምጃዎችን መውሰድ በጣም አስፈላጊ ስለሆነ በተለይ አዲስ አበባ ላይ የሚያስተኛ አይደለም ያለው ሁኔታ በጣም አሳሳቢ ነው። ስለዚህ በዛ መሰረት ሁሉም ተግባራዊ ማድረግ አለበት የሚል መልእክት አለ።
በተለይ ድንበር ተሻጋሪ አሽከርካሪዎችን በተመለከተ የመመርመሪያ ቦታና መሳሪያዎች ተሟልቶ ስራ ላይ መሆናቸውን ጠቁሟል። በራሳቸው በአሽከርካሪዎች በኩል ግን መዘናጋትና ችለተኝነት ይታያል ይላሉ የኮሚኒኬሽን ዳይሬክተሩም።
ጥንቃቄ ካለማድረግ እየተያዙ እንደሆነ ግልጽ ነው። ለምሳሌ ትግራይ ክልል ላይ አብዛኞቹ ፖዚቲቭ ሆነው ተገኙ። ከድንበር ተሻጋሪ ከባድ መኪና ሹፌሮች ናቸው። በጣም ጥንቃቄ ያስፈልጋል አካባቢ ላይ ማለት ነው። አንደኛ ራሳቸው አሽከርካሪዎቹ በራሳቸው ላይ ለውጥ ማምጣት፣ የስራ ሲንቀሳቀሱ ማድረግ የሚገባቸውን ጥንቃቄዎች በሙሉ ማድረግ አለባቸው። ጥንቃቄ መውሰድ መቻል አለባቸው። ቸልተኝነት ይታያል አንዳንዱ ጋር፣ መደበቅ ሁኔታዎች ራስን ይመታያል። ይህ ትክክል አይደለም። እኛ ለራስ ለቤተሰብ ብሎም ደግሞ ለሀገር ነው እና ጥንቃቄዎችን ማድረግ
በአንዳንድ የማህበረሰቡ ክፍሎች ዘንድም ይህ ከግንዛቤ ማነስ የመጣ አሽከርካሪዎችን ማግለል ይታያል ያሉት ዶክተር ሰገኔ ከማግለል መቆጠብና ተገቢውን ጥንቃቄ ብቻ ማድረግ እንደሚያስፈልግም አስረድቷል። በሌላ በኩል የኮሮና ቫይረስ ስርጭትን ለመከላከል የሚሰራው የሚኒስትሮች ኮሚቴ ሀገራዊ ሁኔታውን በተመለከተ ትኩረት ሊሰጣቸው በሚገቡና መጠናከር ባለባቸው ጉዳዮች ላይ መምከሩን የሰላም ሚኒስትር ሙፍያት ከሚል አስታውቋል። እስካሁን በቫይረሱ ከተያዙት ዜጎች መካከል 70% የአዲስ አበባ ነዋሪ መሆናቸውን የጠቀሱት ወይዘሮ ሙፍያት አዲስ ከተማ፣ ልደታና አራዳ ክፍለ ከተሞች በከተማይቷ የከፋ የኮሮና ቫይረስ ስርጭት ያለባቸው መሆኑን በኮሚቴው መለየቱንም ጠቁሟል። እነዚህ ክፍለ ከተሞች በባህሪያቸው ሰፋ ያለ እንቅስቃሴ የሚታይባቸው በመሆኑ ጠንከር ያለ እርምጃ መውሰድ እንደሚጠይቅም ታምኖበታል ብለዋል ሚኒስትሯ። በመሆኑም ህብረተሰቡ ከመሸበርና ስጋት ወጥቶ የተሟላ እንቅስቃሴ ሊያደርግ ይገባል። ህግ የማስከበር ስራው ግን ከማስተማር በተለየ ተጠያቂነት ያዘለ እንደሆነም ተደንግጓል ብለዋል። ለአሜሪካ ድምጽ ሬዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በድሬዳዋ የሚገኙ ሁለት ወጣቶች ከሰው ንክኪ ነጻ በሆነ መልኩ የጸረ ተህዋሲ ኬሚካል መርጨት የሚያካሄድ መሳሪያ አዘጋጅተዋል። የወጣቶቹ ፈጠራ በሰው አማካኝነት ይካሄድ የነበረውን ርጭት የሚያስቀር ነው ተብሏል። ወጣቶቹ በተመሳሳይ መንገድም መኪኖችን ከተህዋሲ የሚያጸዳ እንዲሁም የሰዎችን ሙቀት የሚለኩ ሌሎች ፈጠራዎችንም ፈጥሯል። የፌደራል ስነ ልክን ዕውቅናና ፈቃድ እየተጠባበቁ ናቸው። አዲስ ቸኮል ተጨማሪ አለው።
በድሬዳዋ የሚገኙት የሜካኒካል ኢንጂነሪንግ ባለሙያ ወጣት ኤፍሬም ንጋቱና ጓደኛው የኤሌክትሪካል ኢንጂነሪንግ ባለሙያ ወጣት ኃይለ ሚካኤል ታደለ በተለይ የለየቶ ህክምና በሚሰጥባቸው ቦታዎች ወሳኝ አስተዋጽኦ ይኖራል ያሉትን ፈጠራ ነው የፈጠሩት። ድሬሜክ የተባለ የኢንጂነሪንግ ኩባንያ ያቋቋሙት ሁለት ወጣቶች ፈጠራቸው በአሁኑ ሰዓት ድሬዳዋ ሳባያን ሆስፒታል በሚገኘው የኮሮና ቫይረስ ያለባቸው ለይቶ ማከሚያ ላይ ስራ ላይ ዋለ ሲሆን ከሌሎች ክልሎችም ተመሳሳይ ፍላጎት መኖሩን ወጣት ኤፍሬም ነግሮናል።
ይሄ በፊት በተለይ ነበረው ወደ ዘመናዊ እና ፈጣን ሆነ ዘዴ ለመቀየር ያሰብነው የባለሙያዎቹ ስራውን ሰርተው እንደሙ ታማሚዎችን ጎብኝተው ሲወጡ ራሳቸውን በኬሚካል መረጨት አለባቸውና ያንን ርጭት አሁን በእኛ በአውቶማቲክ አድርገን ከእጅ ንክኪ ነጻ የሆነ ሞሽን ሴንሰር ያለው ማሽን ነው ይሰራ። እንዳስፈላጊነቱ ታይሙ ማጀስት የሚደረግ ኤፊሽንሲው በጣም ጥሩ የሆነ ማሽን ነው ብለን ነው የምናስበው። እሱን ይሰራ
የሚያገለግለው ለህክምና ተቋማት ብቻ ነው።
ለጊዜው ለህክምና ተቋም ነው። ምክንያቱም እንደ ኢትዮጵያ ለፐብሊክ ለመጠቀም ኬሚካሉ አፕሮቭ ለማድረግ አለበትና እሱ አፕሮቫል እስካሁን አላገኘንም። እየሰራንበት ነው። ሲፈቀድ ወደ ፐብሊክ ላይ ይወጣል።
አሁን ምን ያህል ተግባር ወደ ተግባር እየገባ ነው?
አሁን እዚህ ሳቢያን ላይ ቆማቆያ ላይ አንዱን ዲፕሎይ አድርገናል። አሁን ኦልሬዲ ተቀምጦ ስራ ላይ ይውላል። ከዛ በተረፈ ሌሎቹ ሂደት ላይ ያሉት ሁሉም ጤና ቢሮዎች በየከተማው ለየክልሎች ሁሉም ጤና ቢሮዎች ይሄንን ማይተው ኮንታክት እያደረጉንም ለያላረጉንም ኮንታክት ያደርጉ።
ፈጠራው ለሆስፒታሉ ያበረከተ ስላሉ አስተዋጽኦ የሆስፒታሉ ሜዲካል ዳይሬክተር እና የኮቪድ-19 ህክምና ማዕከል ጉዳይ አስተባባሪ ዶክተር ሚካኤል ሰለሞን የሚናገሩት አለ።
እንግዲህ የተሰራልን ፈጠራ የዲስኢንፌክታንት አውቶማቲክ ዲስኢንፌክታንት ማሽን ሴንሰር ዲስኢንፌክት ማለት ደግሞ እንደዚህ የሰራው ባለሙያዎች በWHO የተዘጋጀ የሚረጭ ኬሚካል አለ። ያንን ኬሚካል ነው እንግዲህ የሚረጭልን ያለ ሰው ማለት ነው። ከዚህ በፊት እኛ ይህንን ስራ የምንሰራው ሰዎች መደበን ነበረ። በየሽፍቱ በየስድስት ሰዓቱ የሚወጡ ሰዎች እዚህ ጋር ሁለት ሁለት ሰው ቆሞ ይረጫል ማለት ነው። ስራውን ስንሰራ የነበረበትን ማምፓወር መቀነሱ፣ ምን ይዛቸው በተቻለ ለባለሙያዎቹ የሚደረጉ አኮሞዴሽኖች ነበሩ። ስነኛ ይቀንሳል። በተጨማሪ ደግሞ ርጭቱም ሙሉ ሰውነትን ነው እንዳየው በጣም ኃይል አለው። ርጭቱ ሙሉ ሰውነትን የሚሸፍነው የበለጠ አክዩሬሲ አለው። እንግዲህ አሁን እንዳልኩ ይሄ የኛ ጋር በኮሮና ተገኝቶባቸው የሚመጡ ሰዎች ናቸው የሚታከሙት ሙሉ ለሙሉ ማለት ነው። እና እዚህ ጋር በጣም እንደዚህ የሕክምና ማዕከላት ላይ ትልቁ ስራ የሚሰራው በሽታ መከላከል ላይ ነው። ያ ማለት ውስጥ ገብቶ የሚወጡት ሐኪሞችም ራሱ የዚህ የተዋሱ ምንጭ እንዳይሆኑ በተቻለ አቅም በተቀመጡ ኢንተርናሽናሊ በተቀመጡ ስታንዳርዶች ራሳቸውን ከዛ እንዲጠብቁ ነው። የመከላከያ ኢኩፕመንቶች አሉ የሚደረጉ እነሱን አድርገው በተጨማሪ እኛ የሚያደርጓቸው ነገሮች እናስወግድም በዛው ልክ በጥንቃቄ ነው መወገድ ያለበትና ይሄ ማሽን የሚያደርገው ምንድነው? አንድ ሰው ገብቶ ሲወጣ የሚለብሳቸው ያው በተለምዶ እንደዚህ የምናየው ነጭና ከላይ የምትደረብ ፕላስቲክ ነገር አለች እነሱ ልብሶች እና የፊት ለፊት የሚለጠፍ ፊት ላይ የሚደረገው ወይ እንደ መነጽር የሚመስለው ወይ ደግሞ ሽፋኑ እነሱን ነገሮች ነው ሙሉ ለሙሉ ከመድረጫውና ከታች ቦቲው አለ። ይሄ አንዴ በኬሚካል አሁን እነሱ በሰሩልን ማሽን ያለምንም ሰው ልጅ ንክኪ ያው እንደሚታወቀው ህመሙ አንድ መተላለፊያ መንገድ ንክኪ በመሆኑ ያለምንም ንክኪ ከተረጩ በኋላ ያንን ነገር በተቀመጠው ራሱን ይቻላ የስታንዳርድ አለው በዛ መሰረት አውልቀው ለዚህ በተቀመጠለት መጣያ ያስቀምጣሉ ማለት ነው።
ወጣቶቹ ሌሎች ፈጠራዎችም አሏቸው። ከጅቡቲ ወደ ኢትዮጵያ የሚገቡ መኪኖች የጸረ ተዋሲ ኬሚካል የሚረጭባቸው እስካሁን በሰው ኃይል ሲሆን ከእንግዲህ ግን ተሽከርካሪዎችንም በራሱ ጊዜ ጸረ ተዋሲ የሚረጭ መሳሪያ አዘጋጅተው ስራ እንዲያስጀምሩ ከድሬዳዋ አስተዳደር ጤና ቢሮ ጋር ተነጋግረው በሂደት ላይ ናቸው። የሰውነት ሙቀት መለኪያ መሳሪያም ሰርተዋል። መሳሪያው ከ15 እስከ 25 ሳንቲሜትር ርቀት ላይ የቆመ ሰውን ሙቀት የሚለካ ሲሆን ከኮምፒውተር ጋር የተያያዘ ስለሆነ መረጃዎችን አጠራቅሞ መያዝ ይችላል ተብሏል። ሆኖም ይህ ፈጠራ ወደ ስራ እንዲገባ የፌደራሉ ስነ ልክ ፈቃድ እየጠበቁ እንደሆነ ነው ወጣት ኤፍሬም የሚገልጸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ መደመጥን ይቀጥላል። በትናንትናው ምሽት መሰናዷችን አሁን ላይ እየተንሰራፋ ስለመጣው የማህበራዊ መገናኛ ሚዲያዎች ፈር የለቀቁ አጠቃቀሞች ከተጠቃሚዎች ጋር ተነጋግረን ነበር። ሰዎች ወደ መሰል ድርጊቶች የሚገቡባቸው ምክንያቶችንም መርምረናል። በመቀጠል የምናስደምጣችሁ ደግሞ ለመቋጫ መፍትሄነት የሚቀርቡ ሐሳቦችን ነው። ሀብታሙ ስዩም ይቀጥላል።
አዳዲስ ግኝቶችን ፈጥነን የመቀበላችን ያክል መልካም አጠቃቀሞች ላይ ለመትጋት አለመቻላችንን የሚያነሳው ዮሐንስ የተለያዩ ማህበራዊና ግለሰባዊ ውጥንቅጦችን በመቀስቀስ የሚወቀሱት አጠቃቀሞች የበረከቱበት ሌላኛው ምክንያት የገቢ ምንጭ የሆኑ መምጣታቸው መሆኑንም ይጠቅሳል። በተለይ ደግሞ በዩቲዩብ ላይ ጦማሪያን ዘንድ
የዩቲዩብ ችግሩ ምንድነው? እንደ ቢዝነስ ሞዴል ነው። ገንዘብ የተወሰነ ገንዘብ የሚያገኙ ሰዎች አሉ ወይም ደግሞ ገንዘብ ይገኛል የሚለው ነገር በጣም ይገነና ሁሉም ሰው ወደ ዩቲዩብ ይመጣል። ጥሩ ነው መምጣቱ። ግን ሲመጣ አላማው ምንድነው? ገንዘብ ማግኘት ከሆነ የሚሸጠውን ነገር ነው የሚፈልገው። ስለዛ ገንዘብ ለማግኘት ብለው የሚመጡ ሰዎችን የምንስባቸው ዛሬ በምንገዛው ሐሳብ ነው። ገበያ ላይ ቲማቲም የሚሸጥ ከሆነ የነገን ለመነገድ የሚያስቡ ሰዎች ቲማቲም ነው ይዘው የሚመጡት። ድንች የሚሸጥ ከሆነ ድንች ነው ይዘው የሚመጡት። ስለዛ ዛሬ የምንገዛበት የኛ ባህሪ ነው የነገውን ገበያ የሚወስነው። ዛሬ የምናዳምጣቸው የተመረጡ የተለቀሙ ለክብራችን ለትውልድ እንዲጠቅም በጥንቃቄ ለመሰራት የተሞከሩ ከሆኑ ነገ የሚሰሩትን እኛ እየወሰንን እንሄዳለን።
ዮሐንስ አመክንዮ የተሞላባቸውን ሀሳቦች በማቅረብ ማህበረሰባዊ እርባና ያላቸውን ጣጫዎች ማበርከት የሚችሉ ሰዎች ከማህበራዊ መገናኛዎች መሸሻቸው በዘለፋ የተጠመዱ ግለሰቦች እንዲገኑ እንዲያደረገም ያብራራል።
አንደኛው ነገር የተወሰነ እውቀት ያላቸው ወይም ደግሞ ኃላፊነት ይሰማናል፣ በትምህርት ቤት ደጃፍ አልፈናል፣ ማህበረሰቡ ሳይማር አስተምሮናል ብለው የሚያስቡ ሰዎች እንደምንም ስድቡንም ምኑንም ግፊያውንም ችለውት ጠንከር ብለው ቢቆሙ እና አሁን አንዳንድ ጊዜ የምታየው ነገር አለ። ትዊተር ላይ ስትሄድ እኔ ትዊተርን የምወስደው እንደ የተሰደዱ ሰዎች ያሉበት አካባቢ ነው። ከፌስቡክ ተሰደው የሆነ ቦታ የሚቀመጡ ሰዎች ልክ ከአፍሪካ ሀገራት ምሁራን ተሰደው አውሮፓ፣ አሜሪካ ዩኒቨርሲቲዎች፣ የተለያዩ ካምፓኒዎች ውስጥ ይሰራሉ እና ታያለ በቃ አንድ እንግዳ የመሆን ነገር እዛ። ልክ ትዊተር ጋር ስትሄድ ሰላም አለው። ስለዛ እነሱ ሰዎች እንደምንም ከትዊተር መለስ ቢሉና ማህበረሰቡ ያለው ፌስቡክ ላይ ስለሆነ አብዛኛው ሰው ስድቡን ምኑን ችለውት ነው ብለ ደስ አይልም ያለው ነገር እና ቢቀመጡ እነሱ ይጸዳል ሰው ይደነግጣል ሰው እንዳለ ሲታወቅ ይደነግጣል ሌላውም ሰው ወይ ደግሞ ቅርጽ ለማሳየት ይሞክራል
በዮሐንስ የቀደመ ሐሳብ የሚስማማው ሲሳይ ማህበራዊ መገናኛዎች ለሀገርና ህዝብ በማይበጁ ሐሳቦች እየተበከሉ መሆኑን ደጋግሞ ያነሳል በተለይ በተለያዩ ሙያ ዘርፎች የበቁ ግለሰቦች ወደ ማህበራዊው አውድማ መቀላቀል ያለባቸው ለመጪው ትውልድ ከመስበብም እንደሆነ ያሰዳል።
ይህን አጋጣሚ ተጠቅሜ ማስተላልፈው መልእክት ምንድነው? መድረኩን ያዙ ሰዎች ተገቢ ሰዎች አይደሉም። ለህብረተሰባችን አስፈሪ ሆነ አሁን ወደፊት 10 አመት 15 አመት ስታይ የሚመጡት ልጆች በቃ ይሄ ነገር ትክክል እንደሆነ ሰው መሳደብ ሰው መዝለፍ ይሁኑ ግሩፕ ሰዎችን መዝለፍ ከሌ ይያሉ መሳደብ የክሌ ሃይማኖት የክሌ በጣም ኖር ነው እንደዛ ይባላል።
የችግሩን ግዝፈት የተቃቀሱልን ሐሳብ አጋሪዎቻችን መፍትሄ የሚሉትን ማጋርቷል። ኃላፊነት የተሞላበት ግለሰባዊ የማህበራዊ መገናኛዎች አጠቃቀም በተደጋጋሚ የተነሳ የመፍትሄ ሐሳብ ነው። የስነ አእምሮ ሐኪሙ ዶክተር ዳዊት አሰፋ ግን ለተሻለ የማህበራዊ መገናኛ ምህዳር ከግለሰብ ጥረት በተጨማሪ ማህበረሰባዊ ርብርቦችም ያስፈልጋሉ ይላሉ።
በወላጆች አስተዳደግም ላይ በትምህርት ቤቶቻችን የማስተማር ፍርሃት ላይ በማህበራዊ ህይወት ደግሞ ባሉ የማህበረሰብ ፒላር የምንላቸው የሃይማኖት ወይም ደግሞ የባህል ተቋማት ይኖራሉ። በእነሱ ላይ የሚመሰረት ነገር ነው። እነዚህ ነገሮች እንደገና መፈተሽ ሊያስፈልግ ይችላል። እንደ ማህበረሰብ ሚዛን ጠብቆ ለመኖር የሚደግፉና የሚያግዙ ማህበራዊ እሴቶች አሉ፣ ሃይማኖታዊ እሴቶች አሉ። እነሱ እንዴት ነው እያደረግናቸው ያለው? እየበደልናቸው ወይ እየሸረሸርናቸው ነው ወይ? የዚህ የግሎባላይዜሽን ግፊት ተጽዕኖ ቀላል አይሆንም። ያም ቢሆን ግን እነዚህን ነገሮች ኢንተልኬት የምናደርግበት ወይም ደግሞ የምናሰርጽበት ከልጅነት ጀምሮ በትምህርት ሂደት በእነዚህ ሁሉ ስርዓቶች ውስጥ የምናሰርጽበት ነገር መፈተሽ ማየት ያስፈልጋል። እንዳጠቃላይ እንደ ግለሰብ አንድ ግለሰብ ሁሉ ጊዜ ሚዛን ለመጠበቅ በህይወቱ ውስጥ ያሉ ነገሮችን ሁሉ አመጣጥኖ ለመያዝ መሞከር ያስፈልጋል። የስራ፣ የማህበራዊ ወይም ደግሞ የቤተሰባዊ ህይወት፣ መንፈሳዊ ህይወት እና የአካል ጤና እነዚህ አራት እንደ ደህን እንዳርገው ማስባቸው እነዚህ ነገሮች የትኛው ላይ ነው? አንድ ሰው አንዱ ላይ ብቻ በጣም ስራ ላይ ብቻ የሚሆን ከሆነ ሌሎችን ሶስት ማዕዘኖች እየቆዳ ነው። በመንፈሳዊ ለምሳሌ በሃይማኖት ደግሞ ሌላውንም የህይወት ማዕዘን እዛ ውስጥ አስገብቶ አመጣጥ ነው ካልሆነ በስተቀር ያስቸግራል።
አድማጮቻችን በተነሳው ሀሳብ ላይ ያሏችሁን አስተያየቶች ብታጋሩን ደስተኞች ነን። ሀሳባቸውን ሳይሰስቱ ላጋሩን ሁሉ በአድማጮች ስም አመሰግናለሁ። ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምና እንግዳውን እናመሰግናለን። በመጨረሻም ኮቪድ-19ን ለመከላከል በቤት ውስጥ የሚዘጋጁ እንደ ጤና አዳም እንዲሁም ዝንጅብልና የመሳሰሉ ነገሮችን መጠቀም መልካም እንደሆነ ሰዎች ይናገራሉ። ይሄ ነገር ምን ያህል እውነት ነው? ምን ያህልስ አስተማማኝ ነው ስንል በዚህ በካሊፎርኒያ ሳን ዋኪን ሆስፒታል ውስጥ የውስጥ ደዌ ስፔሻሊስት የሆኑትን ዶክተር ታፈረ ንጋትን አነጋግረናቸው ነበር። ዶክተር ታፈረ ተከታዩን ምላሽ ሰጥተዋል።
ትኩስ ሻይ ወይም ደግሞ ትኩስ ነገር መውሰድ ይሄ ብዙ ጊዜ ሰምቻለሁ። ቫይረሱ በጉሮሮ በኩል ነው የሚያልፈው። ስለዚህ ጉሮሮ ላይ ያለ በጣብሰው ባቃጥለው ወደ ሰውነቴ ውስጥ አይገባም በሚል ሐሳቤ ነው ይሄ ትኩስ ሻይ ትኩስ ነገር መጠጣት የመታዘዙ ነገሮች የመጡት እና በጣም ሲምፕሊፋይ ስናደርገው እሱ ነው ሎጂኩ። ይሄ በጣም አይሰራ ትክክል አይደለም። ምክንያቱም ቫይረሱ ከኛ በላይ በጣም ብልህ ነው። እኔ ማወቅ አለብኝ። ቫይረሶች ከኛ በላይ በጣም ተጠብበው ብልህ ሆነው ብን ነው እንዴት አድርገው ራሳቸውን ከሴሎቻችን ከዋቶቻችን ጋር እንደሚያጣብቁ የራሳቸው ተፈጥሯዊ ፍጥረታዊ የሆነ ብቃት አላቸው እና እኛን ይጠብሰን ይሆናል እንጂ ቫይረሶችን አይጠብሳቸው። ይሄን መንከር በጣም ፈልጋለሁ። ስለዚህ ዝም ብለን በሌላ ነገር በመንዋቀው ነገር ላይ ወስደን ወዲህንን አሽጋግረን ወደ ዚህኛው ችግር እንደመፍቴ መውሰድ ለብዙ ጉዳት ያጋለጠናል ብዬ ስለመሰጋ ይሄ ከዚህ ብንታቀም ይልቆንስ እንደ ሐኪም አንድ መንከር የምፈልገው ነገር አለ። ኮቪድ-19ማ የመተንፈሻ አካል ችግር ስለሆነ በቀዳሚነት የሚያጠቃው በዚያ ምክንያት ከተያይዞ ደግሞ የማሳል የማስነጠስ የትኩሳት የመሳሰሉ ችግሮች ስላሉ ሰዎች የውስጣቸው ያለ የውሃ ወይም ደግሞ የፈሳሽ መጠን ቶሎ እንዲቀንስ ዲሃይድሬሽን የሚባለው ማለት ነው ያጋለጣቸዋል። ስለዚህ ቫይረሱን ለመጠበስ ብሎ ሻይ ከመውሰድ ይልቅ ሃይድሬት ለማድረግ ራስን ብለን ለሃይድሬሽን ውሃ ብንጠጣ ሻይን ብንጠጣ ሌሎችን ፈሳሾችን ብንጠጣ የውሃ ፈሳሽ እጥረት ከመያመጣው ችግር ከመሙጋት ያይዞ ራሳችንን ልንጠብቅ ስለምንችል ምናልባት እንኳን ለከፋ ወይም ለጠና የህመም እንዳንጋለጥ ይረዳናል። ስለዚህ ፈሳሽ መውሰድ ቫይረሱን ለማቃጠል ሳይሆን ፈሳሽ መውሰድ ሰውነትን ለመደገፍ ብለን ብንወስደው።
ዶክተር ታፈረ ባህላዊ ህክምናና ዘመናዊ ህክምና ተቃራኒዎች ሳይሆኑ ተደጋጋፊ መሆናቸውን በመጥቀስ በባህላዊ ህክምና የምንወስዳቸው ነገሮች በዘመናዊ ምርምር መጠናት አለባቸው ይላሉ።
የባህላዊ ህክምናና ዘመናዊ ህክምና ስናይ ሁለቱ እንደተቃራኒ ማየት የለብን። ይሄን በጣም መጠንቀቅ ያስፈልጋል። ምክንያቱም ተቃራኒዎች አሉ፣ ተደጋጋፊዎች ግን ናቸው። ይሄ እንደጠቅላላ ሐሳብ ስናየው ከኮቪድ-19 አንፃር ስናየው ግን አሁን ሁላችንም አምነን መቀበል ያለብን እውነታ ባህላዊም ይሁን መደበኛ ወይም ዘመናዊ ህክምና መድኃኒት የለው። ይሄንን አስምሮ ማለፍ በጣም ያስፈልጋል። ስለዚህ ህብረተሰቡ ካለበት መጨናነቅና መደናገጥ የተነሳ ሌላ ጊዜ በፊት ለተለያየ ነገር የሞከራቸውን ነገሮች ሁሉ ለዚህም ሊሞክራቸው ይችላል። ቢሞክር ደግሞ ብዙ የሚያስደንቅ አይሆን። ሆኖም ግን እንደ ጤና አዳም፣ ነጭ ሽንኩርት፣ ፌጦ መጀመሪያ እነዚህን ለይተን እናያቸውና እነዚህ ነገሮች ብዙ ምርምር የሚያስፈልጋቸው በደንብ ሳይንሳዊ ጥናት ተደርጎባቸው እዛ ውስጥ ያለው አክቲቭ ኢንግሪዲየንት የሚባል ነገር አለ ምን ምን አላቸው ተብሎ ተበታትነው አናላይዝ ተደርገው መጠናት ስላለባቸው አሁን ባለው ሁኔታ ለዚህ በሽታ ይጠቅማሉ ብሎ የሚያቀርበው ካለ ስህተት እና እንግዲህ መረጃ ከሌለን ደግሞ ይጠቅማሉ ብለን ለመናገር ካልቻል አይጠቅምም ብለን ብናምን ይሻላል። ለምን ቢባል ይጠቅማሉ የሚል ባምሯችን ውስጥ አንድ ሐሳብ ከያዝን ምናልባትም ሰዎች እነዚህን ብቻ እየወሰዱ መዘናጋት ስለሚገጥማቸው መደበኛውን የህክምና እርዳታ ከማግኘት ሊያዘገያቸው ስለሚችል የለባሰ እና ለከፋ መባባስ ሊያጋጥማቸው ስለሚችል እኔ ትልቅ ማሳሰቢያ የምሰጠው በእነዚህ ነገሮች ላይ መደገፍም ሆነ እንደ መድኃኒት መውሰድ ትልቅ ስህተት ነው ብዬ መክራለሁ።
ኮቪድ-19 ለመከላከል አሁን ላይ ያለው ብቸኛው አማራጭ የህክምና ባለሙያዎችን ምክር መስማት እንደሆነም አክለዋል። ዶክተር ታፈረ ንጋትን ለሙያዊ ምክራቸው እናመሰግናለን። እንግዲህ ዛሬ ጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ አድርሱን። ትዝታ በላቸው በፕሮግራም አርትዖት፣ ኤልያስ አስማረ በቅንብር፣ ኤደን ገረመው ፕሮግራሙን በመምራት እንዲሁም ሀብታሙ ስዩም ዜናውን በማንበብ አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። Yeah.
ቱን ነው ራዶኔ ቪኦኤ ሰከንታ ፋኖ ሮሞት